ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። አንድ ትውልድ ለመምተር ነጭ ሽብር በኢትዮጵያ በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን የተረጎመውን መጽሐፍ ክፍል ሁለት ትረካ አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው።
ከፓሪስ ወደ ካይሮ በመብረር ላይ እንዳለ ከራዳር የጠፋው የግብጽ የመንገደኞች አውሮፕላን በሜዲትራኒያን ባህር ላይ መውደቁ የተረጋገጠ ሲሆን አርብ ግንቦት 12 ቀን ከአሌክሳንድሪያ ከተማ 290 ኪሎ ሜትር ርቆ በሚገኝ ቦታ ላይ የአውሮፕላኑ ስብርባሪና የመንገደኞች ዕቃዎች የተገኙ መሆናቸውን የግብጽ ወታደራዊ ምንጮች ገልጸዋል። የግብጽ፣ የግሪክ፣ የፈረንሳይና የእንግሊዝ ባህር ኃይል አባላት በግሪክ ደሴቶች አካባቢ ለፍለጋ ተሰማርተዋል። በአውሮፕላን ውስጥ የነበረውን ድምጽ የሚቀዳውንና የአውሮፕላኑን የቴክኒክ ሁኔታ የሚዘግበውን መሳሪያ ለማግኘት ፍለጋው ተጠናክሮ ቀጥሏል። የግብጽ ባለስልጣኖች ከአውሮፕላኑ ያወዳደቅ ሁኔታ በመነሳት በሽብር ተግባር ሳይወድቅ እንዳልቀረ ሲናገሩ፣ የፈረንሳይ ባለስልጣኖች ደግሞ በአሁኑ ወቅት ሊታወቅ የሚችል ነገር የለም በማለት ተናግረዋል። ሶስት የፈረንሳይ የአየር አደጋ መርማሪዎች ከግብጽ መርማሪዎች ጋር በመሆን ሁኔታውን እያጠኑ መሆናቸው ታውቋል። በፈረንሳይ በኩል ትኩረት ተሰጥቶት እየተመረመረ ያለው በቻርልስ ደጎል አውሮፕላን ማረፊያ ስለነበረው የጸጥታ ሁኔታ ነው። ከዚህ በፊት በአሸባሪዎች ተመልምለዋል ተብለው የተጠረጠሩ የአውሮፕላን ጣቢያ የጸጥታ ተቆጣጣሪዎች ከስራቸው እንዲወገዱ የተደረጉ መሆናቸውም ይታወቃል። የአፍሪካ ህብረት የሰብአዊ መብት ዘገባ ቡሩንዲ ውስጥ የሚታየውን የእርስ በርስ ግጭት ለማብረድ አንድ የዓለም አቀፍ የፖሊስ ኃይል ወደ ቡሩንዲ እንዲሄድ በዓለም አቀፍ ድርጅቶች የቀረበውን ሐሳብ የሚደግፍ መሆኑን ገልጿል። ዘገባው ዓለም አቀፍ የፖሊስ ኃይል እንዲላክ የሚለውን ሐሳብ ያቀረበው ሙያተኞች በቡሩንዲ ተገኝተው መረጃዎችን ካሰባሰቡ በኋላ መሆኑ ታውቋል። ባለፈው ዓመት የአፍሪካ ህብረት የሰላምና የጸጥታ ካውንስል ዓለም አቀፍ ወታደራዊ ኃይል ወደ ቡሩንዲ እንዲላክ የወሰነውን ውሳኔ የቡሩንዲ መንግስት በጽኑ በመቃወሙ ምክንያት የአፍሪካ ህብረት የመሪዎች ስብሰባ ውሳኔውን የሰረዘው መሆኑ ይታወሳል። ሶማሊያን በመጎብኘት ላይ የሚገኘው 16 ተወካዮች ያሉበት የተባበሩት መንግስታት የመልእክተኞች ቡድን አባላት ሐሙስ ግንቦት 11 ቀን በሰጡት መግለጫ በመጪው ነሐሴ ወር የታቀደው ብሔራዊ ምርጫ በቅዱ መሰረት መካሄድ እንዳለበት አሳስበው፣ በተባለው መሰረት ምርጫው ካልተካሄደ በሶማሊያ ውስጥ ያለውን የጸጥታና ያለመረጋጋት ሁኔታ ሊያባብስ እንደሚችል ተናግረዋል። ቀደም ብሎ በተደረገው ስምምነት መሰረት በመጪው ነሐሴ ወር ሶማሊያ አንድ ሰው አንድ ድምጽ የሚሰጥበት ምርጫ እንድታካሄድ ታቅዶ የነበረ ቢሆንም የጸጥታ ሁኔታውና የፖለቲከኞች አለመግባባት እንደ ምክንያት በመወሰድ ምርጫው በታሰበው መንገድ ሊካሄድ የማይችል መሆኑን የሶማሊያ መንግስት ገልጾ የነበረ መሆኑ ይታወቃል። በመንግስቱ እምነት አንድ ሰው አንድ ድምጽ በሚለው ፈንታ ጎሳን መሰረት ያደረገ ምርጫ እንዲካሄድና በእነርሱ መካከል ጠቅላይ ሚኒስትር እንዲመረጥ የሚያስችል ምርጫ ቢካሄድ የሚሻል መሆኑን ይጠቁማል። ከአራት ዓመት በፊት ጎሳን መሰረት ባደረገ የምርጫ ሂደት የተመረጡት የፓርላማ አባላት አንድ ሰው አንድ ድምጽ የሚለውን የምርጫ ሂደት በጽኑ በመቃወማቸው መጪው ብሔራዊ ምርጫ በታቀደው መሰረት ለመካሄዱ አጠራጣሪ ሆኖ ተገኝቷል። በተያያዘ ዜና ይኸው የተባበሩት መንግስታት የመልእክተኞች ቡድን በኬንያ ተገኝቶ ከፕሬዝዳንት ኬንያታ ጋር ከተገናኘ በኋላ ስለ ሶማሊያ ሁኔታና ዳዳብ በመባል ስለሚታወቀው ትልቁ የስደተኞች ሰፈር መዘጋት ጉዳይ የተነጋገረ መሆኑ ተገልጿል። አድማጮቻችን፣ ለዛሬ አጠናቀርነው ዜና በዚሁ ይጠናቀቃል። Thank you.
ረሃብ
ስንት ቀን ይፈጃል? ረሃብ ቀጠሮ ይሰጣል?
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል ድሮ ይባላል ይዘነዝላል ይከትፋል
ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል ወተት አንጀት ነጥፎ ሲላ
ሆድ ቃደርቆ ሆድ ሲራብ
ተሟጦ አንጀት ባንጀት ሲሳብ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው
ላይችን ሰጥቶት ለሚያስችለው ስንት ቀን ነው ስንት ሌት ነው
የማዕድ ወዝ ሳታጥጥ አድባሩ አብዳ ሳትፈረጥጥ
ጥንብ ሳይተርፋት ሜዳ አይጥ የቤት ድመት ሳታማምጥ
በመቤቷ አስከሬን ብካይ
እሷም ዋይ አንጀቷም ዋይ ዋይ ውሻውም በጌታው ስጋ ላይ
ቸነፈር በጣለው ሲሳይ አይ ስንት ቀን ትሆን የራባዋይ
እስቲ እናንተ ተናገሩ ተረባችሁ የምታውቁ
ከቸነፈር አምልጣችሁ ተርፋችሁ እንደሳታልቁ
ትንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት
ቀጠሮ ይሰጣል ልቂት
ስንትም አንድ
ስንት ለሪ
ጥንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፉ
በጣረ ሞጣ ግናፋቱ አንዣቦ በመቅሰፍ ትግሩ
አንደበት ተርፋችሁ እንደው ሰዓት ነግሩን ከምትቀሩ ካስቻላችሁ ተናገሩ
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል
ስትንፋስ ስለምንም ሳትን
ቀጠሮ ይሰጣል ረሃብ
ለስንት ቀን ለስንት ያህል
ስንት ሰዓት ነው የራብ አቅሙ
ለእኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ
እንጂ የኔ ቢጤውማ የታውቆት ጠባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል
ቃሉማ ያው በዘልማድ ይነገራል ይለፈፋል
ይተረካል ይዘተራል ይደጋገማል ይተቻል
እንጂ እንኳን ጠባዩንና የራብ እድሜውን ይታውቃል
እና የምታውቁ ነገሩን እውነት ራብ ስንት ቀን ይፈጃል
በጣራፋፍ ላይ ያለህ ሰው ራብ እንዴት ነው የሚያዛልቅ
ለስንት ቀን ቀን ይሰጣል አንደበት ክነስ አይሸመቅቅ
ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ
ጥንባንሳ ሊጭር ሳይመጣ ጥንቦሽ ከጎጆ ሆጣራ
እንደ ፍካሪ ኢየሱስ ቃል በጣር መጻሕፍትን ሳጠራ
አንደበት ሻለህ ተናገር የምታውቅ የራብን ነገር
አስከሬንህ ከየጠሻው ተርፎ እንደው ሳይቀረቀር
ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር
ቆሽታሮ ሳይፈረፈር
ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር
የሆድ ነገር ስንት ያቆያል ቀጠሮ ይሰጣል ልቂት
ስንት መዓልት ስንት ሌሊት
ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ
እስቲ እናንተ ተናገሩ ተረባችሁ የምታውቁ
ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል ቶላ አጥናካሪነት በደርግ ጊዜ መረጃው ወደ እንግሊዝኛ ተተርጉሞ ቀርቦ ደርግ ከወደቀ በኋላ ጸገየወይን ገብረመድህን ደብተራው ተዘጋጅቶ የነበረው የአማርኛ ትርጉም በ1989 ዓ.ም ተመረተ ለህትመትና ለስርጭት በቅቶ እንደነበር ይታወሳል። በሰፊው መነበቡ ቢታወቅም እንደገና በፍኖተ ዲሞክራሲ እየተነበበ ያለው ያለ ምክንያት አይደለም። በቅድሚያ ግን አንዳንድ ሁኔታዎችን ማብራራት እንወዳለን። መጽሐፉ የጋራ ጥረት ውጤት ነው። አባይን በጭልፋም ነው። የፋሽስቱ ቡድን እና ደጋፊዎቹ የህዝብ ማጥፋት ወንጀልን በባዕዳን ተደግፈው ፈጽመዋል። ነፍሰ ገዳዮቹ እጃቸው በንጹሃን ደም የረከሰው አሁንም በአገር ቤትም በስደትም አሉ። ይባስ ብለው ወንጀላቸውን እየደበቁ ሰለባ የነበረውን ኢሃፓን እየከሰሱ እየወነጀሉ ናቸው። ሐቁን ሰብስቦ ማተሙና ለታሪክ ማስፈሩ አስፈላጊ የሆነው በነበረው ትግል ምክንያት ብዙ ጓዶችና በቀጥታ ሽብሩን የሚያውቁት እየተሰዉ በመምጣታቸው ምስክርነትን በጊዜ ለመሰብሰብ በሚል ነበር። በዚህ ምክንያት መጠይቅ ተዘጋጅቶ ይህም ወደ አገር ቤትም በግልም በመዋቅርም ተልኮ ለዚህ የተሰበሰቡት መልሶች ናቸው ከማብራሪያ ጋር መጽሐፍ የሆኑት። በውጭ አገርም የተገንጣዮችም ሆነ የደርግ ደጋፊዎችና አጋሮች ስለ ሽብሩ አደናጋሪ ዜና ይነዙ ነበርና በእንግሊዝኛ ማውጣቱና ሐቁን ማቅረብ ቀነቀጠሮ የማይሰጥ ሆነ። መጽሐፉ በአሜሪካ ለመጀመሪያ ጊዜ በ1981 ዓ.ም ተመረተ ታተመ። ወዲያውኑ ቢተረጎምም ግን በአማርኛ ማሳተሙ ጊዜን መፍጨቱ አልቀረም። ያኔ የተሰበሰቡና ኋላም የተጨመሩ መረጃዎች ገና ህትመትን እየጠበቁ ናቸው። ቀይ ሽብርተኞችና አጋሮቻቸው በተለይም ዋና ግደለው ቁረጠው ባዮች ኮሎኔሎች ሳይቀሩ ዛሬ ጊዜ አልቆላቸውና ዋና ጸሐፊ በሉን እያሉም ሐሰትን እየረጩ ናቸው። የተቻለ ማወቅ የነበረባቸው ሙራንም ዘር ከልጓም ይጠፍሳል ሆነባቸው። የትግሬው ኮሎኔል የጻፈው ሐቅ ነው፣ ፈርጣጩ ኮሎኔል በድጋፍ የለፈፈው እውነት ነው ሲሉም እያዳመጥን ነው። ለወያኔ እጅ የሰጡ ማፈሪያዎችም ቢሆኑ መጽሐፍ ጻፍን በሚል ፋሽስቶች የከፈቱትና ያካሄዱትን ወንጀል በኢሃፓ ላይ ሊለጥፉ ሲሞክሩ ቆይተዋል። አሁንም አላበቁም። ንፍሰ ገዳዮች በፈረንጆችና በወያኔ አጃቢነት ባለጋዜጣና ሬዲዮም ኃላፊ አቅራቢ ሆነው ሳይታክቱ የሰማዕትን ታሪክ ያጎድፋሉ። ይህ ሁሉ ሐቁን እንደገና ማሰማትን ማስተጋባትን የሚጠይቅ ሆኗል። የወያኔ ሚና በቀይ ሽብሩም ጊዜ በሰፊውና በዝርዝር የሚቀርብ ነው። ቀደም ሚስተር ተብለው የታለፉትም ዛሬ ሊነገሩ የሚችሉ ናቸውና ወንጀለኞችና ፍጅት ደጋፊና አራማጆች ተደብቀው የሚቀሩ አይደሉም አልቀሩምም። የዚህ መጽሐፍ ቀጣይ ወቅታዊነት ወንጀለኞቹ ለፍርድ ቀርበው የሚገባቸውን ቅጣት ባለመቀበላቸውም ነው። እንጥፋት ለማረም እንቅስቃሴ ተጀምሯል። የዚያን አስተካቂ ግፍ ዝርዝር ያለውም መጪውም ትውልድ ማወቅ አለበት። በባቢሌ ቶላር ስብስብ የሲየሉ አስተካቂነት በመላም ባይሆን በሚገባ ተገልጿል። መረሳት የለበትም። በግደሉ ቁረጡ ሰነዶች ላይ ፊርማቸው ያለ አውሬዎች ዛሬ በወያኔ ነጻ ተብለው ሲቧርቁ መታዘቡ ህሊናን ይሰቀጥጣል። ገራፊና ነፍሰ ገዳዮች በነጻ በሀገር መንፈላሰስ ብቻ ሳይሆን አሰት ታሪክ እንዲያሰራጩም ተፈቅዶ ለህዝብ በመታገራቸው ሰለባ የሆኑ አሁንም ለሞት መዳረጋቸው ለስደት መጥተዋቸው ሰቀቀን ሆኖ ይገኛል። የባቢሌ ቶላ መጽሐፍ ታሪክን እንዳንረሳና ከወንጀለኞች ጋር በምንም አይነት ሁኔታ እንዳንተቃቀፍ፣ ወንጀለኞችን አዳናቂ እንዳንሆን፣ በሰማዕት ላይ ዳግም ግፍ እንዳንሰራ አሳሳቢና አስጠንቃቂ ነው። ወንጀለኞቹ ተረክመው ለህዝብ ፍርድ መቅረብ አለባቸው እንጂ ለወያኔ ስላጎነበሱ ብቻ ከደሙ ንጹህ ተብለውና ይባስ ብለውም ሰማዕትን ይሃፓን እንዲዘልፉ ፈቃድ ተሰጥተው መታየት መገኘት የለባቸውም። ወንጀለኞቹና ወያኔ ሊያሰራጩ የሚጥሩትን የሐሰት ታሪክ ባቢሌ ያጋልጣቸዋል፣ ወደፊትም ይቀጥላል። ማለትም ሰማዕት አይታፈኑም። ዛሬ ባይሆን ነገ ቀይ ሽብርተኞችን እንፋረዳቸዋለን። አንዱ መረጃችን የህዝብ ድምጽ የባቢሌ ቶላ መረጃ አቀፍ መጽሐፍ ነው። ይነበባል እንጂ ለምን አይነበብ? ማዳመጥ እንድትቀጥሉ እንጋብዛለን። ፍኖተ ዲሞክራሲ ሬዲዮ
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 2 ምዕራፍ 2 የንጉሠ ነገሥቱ መውደቅ የማን አብዮት። በእርግጥም 1975 ዓመተ ምህረት ኢትዮጵያ ውስጥ አንድ ነገር እየተብላላ ነበር። ንጉሠ ነገሥቱም እንደወትሮው አድርገው እንዳይመለከቱት ማስጠንቀቂያ በሆናቸው ነበር። ግን የገዛ ራሳቸው ግትር አመለካከት እስረኛ ከመሆናቸው በላይ እየጃጁም ነበሩ። ያም ሆኖ ለፍጹም ስልጣን የነበራቸው ፍትወት ምንም ያልቀነሰ በመሆኑ በወቅቱ ስርዓት ያለው አስተዋርሶ መንግስት የሚከናወንበትን መንገድ ለማስያዝ እንቅፋት ሆነባቸው። ንጉሠ ነገሥቱ ስርወ መንግስታቸው እንዲቀጥልላቸው ዝግጅት አላደረጉም። በልጃቸው በአልጋ ወራሹ ብዙ መተማመን አልነበራቸውም። እኒሁ በእድሜ የገፉ ንጉሥ ነገሮችን በአስተሐቀሮ ከመመልከታቸውም ጋር ማንኛውንም ሞገድ እንደ ወትሮው ሁሉ ባላቸው ሥልጣንና ኃይል ለመቋቋም በራሳቸው ላይ በትምክህት የተሞላ መተማመን ነበራቸው። ይህም የተሳሳተ ግምት ዙፋናቸውንም ሕይወታቸውንም እንዲያጡ አደረጋቸው። ኢትዮጵያ አብዮት እጅግ የዘገየባት ፍጹም ሥልጣን በተቀዳጀ ነጋሲ የምትገዛ በዓለም ላይ መናጺ ድሃ ከሚባሉት አገሮች አንዷ ነበረች። የፖለቲካ ሥልጣኑ በጥቅሉ የተያዘው በኃይለ ሥላሴ ሲሆን፣ ፓርላማው ለይስሙላ የቆመ የዴሞክራሲያውያን ተቋማት አፍአዊ ምስል ነበር። የሕግ መወሰኛ ምክር ቤት አባላት የሚሾሙት በንጉሠ ነገሥቱ ሲሆን፣ ሁሉም ከመሳፍንቱና ከመኳንንቱ ነበሩ። ፓርላማው በታሪክ ውስጥ የአባላቱን ደሞዝ ለማስጨመር ካደረገው በስተቀር አንድም ነገር ከራሱ አመንጭቶ ሕግ አድርጎ ያሳለፈው ነገር አልነበረም። የሕግ ምንጭ ራሳቸው ንጉሡ ነበሩ። ዴሞክራሲያውያን መብቶች የተገደቡ ሲሆኑ የተፈቀደለት የፖለቲካ ፓርቲ አልነበረም። ልዩነትን መግለጽ ከወንጀል፣ ተቃዋሚ መሆን ከክህደት ሲቆጠር፣ የሃይማኖት ጭቆናም እንደ ፖሊሲ በወግ የተያዘ ነበር። መገናኛ ብዙሃን በመንግሥት ሥር ከመሆናቸውም ጋር ሳንሱሩ ደግሞ የሚያላውስ አልነበረም። በሥርዓተ ማኅበር ተዋረድ ከራስጌ ንጉሠ ነገሥቱ ንጉሣውያን ቤተሰብ መሳፍንቱና መኳንንቱ ታላላቅ የቢሮ ከበርቴዎችና ከፍተኛ የቤተ ክህነት አለቆች ሲሆኑ ከግርጌ ደግሞ ሰፊው ሕዝብ ነበር። ከነዚህም አብዛኛው መሬት የሌለው ጢሰኛና ደሃ አርሶ አደር ሲሆን በተደነገገ ሕግ ከምርቱ ሲሶውን ለመሬት ከበርቴው እንዲሰጥ ይጠየቃል። ኢኮኖሚው መሰረት ያደረገው በዋና መልኩ ኋላ ቀርና ከእጅ ወደ አፍ ከሆነ የምርት ደረጃ ላይ ያለ እርሻን ነበር። የነፍስ ወከፍ አማካይ ዓመት ገቢ 60 የአሜሪካ ዶላር 120 የኢትዮጵያ ብር ላይ ረግጦ የቆመበት፣ የሕፃናት ሞት መጠን ከ60 በመቶ በላይ እያንዣበበ የነበረበት፣ ከሕዝቡ 93 በመቶ መሐይም የሆነበት፣ የአንድ ሰው አማካይ ዕድሜ ከ33 ዓመት በላይ ሊዘል ያልቻለበት፣ የገጠሩ አካባቢ ዶክተሮች አይቶ የማያውቅበት፣ ንዳድ 10 ከመቶ እጁን የሰራተኛ ኃይል ከጥቅም ውጭ ያደርግበት የነበረው ሁኔታ፣ የገዢዎቹ ቅጥ ያጣ የምቾትና የተድላ ደስታ ኑሮ በአንጻሩ ገጦ እንዲወጣ አድርጎታል። ይህን መልክ ነበር ኢትዮጵያ የምታሳየው። በአንዳንዶች ስልጣኔን ያመጣ የነገሥታት አገዛዝ የተባለላቸው ኃይለ ሥላሴ የገዙት እንዲህ ባለች ኢትዮጵያ ላይ ነበር። በአንጻራዊ መልክ ሲታይ ንጉሡ ተራማጅ ሚና የተጫወቱበት ጊዜ ቢኖር ባጭሩ የተቀጨ እንጂ ነበር። የተበታተኑትን ፊውዳላዊ የሥልጣን ማዕከላት በአንድ ማዕከላዊ መንግሥት ሥልጣን ሥር ለማምጣት የነበረው ግፊት፣ ማዕከላዊ የጦር ኃይል ለመመስረት፣ ማዕከላዊ የአስተዳደር አውታራትን ለመዘርጋት፣ የትምህርት ቤቶችን ለመክፈት ወዘተ አነሳሽ ምክንያት ሆነ። ገናናው ንጉሥ በምዕራባውያን ድጋፍ ተጠቅመዋል። በተለይም አስመራ ውስጥ ቃኘው የተባለ ትልቅና ዋነኛ የሆነ የግንኙነት ቤዝ ከነበረው ከአሜሪካ ጋር እስራኤልም ለጸራብነቱ ልውል ባልነበረው የልብ ወዳጅ በሆነ ንጉሥ ጎን ለእርዳታ ተሰልፋለች። ይህም ወዳጅነት ንጉሠ ነገሥቱ በአንጻራዊ ደረጃ ዘመናዊ ሊባል የሚችል የጦር ኃይልና ሥልጣናቸውንና ጥቅማቸውን በሚገባ ለማስጠበቅ የረዳቸውን የሴኪሪቲ አውታር ለመገንባት ዕድሉን ሰጣቸው። በሌላ ደረጃ ደግሞ ይኸው ወዳጅነት አንድ የካፒታሊስት ኃይለ ኃያላን ከአንድ ኋላ ቀር ጸረ ዴሞክራሲ ከሆነ ኃይል ጋር የሰመረ ግንኙነት ጠብቆ አብሮ መጎናኘት እንደሚችል አረጋገጠ። እንደ ንጉሠ ነገሥቱ ሁሉ ማንም ማን እግዚአብሔር የመረጠኝ ነኝ ቢልም እንኳ ጊዜ አንድ ቦታ ላይ ጸጥ ብሎ ቆሞ አይጠብቅምና የህብረተሰቡ እድገት ምንም እንኳ እንደ ቀንድ አውጣ ቢንቆረሰስም የራሱም የሆነ የለውጥ ሂደትና የራሱም የሆነ ውጤት ነበረው። ኢትዮጵያ ለውጭ ዓለም በሯን መክፈቷም ተጽዕኖ አምጥቷል። በአፍሪካ ላይ የነፈሰው የለውጥ ነፋስ በኢትዮጵያም ላይ ሽው በማለቱ እስከዚያን ጊዜ ድረስ የንጉሠ ነገሥቱ ተወዳጅ ልጆች የነበሩት ምሁራን መቁነጥነጥ ጀመሩ። ከአበቃቀሉ ሊከለስ ያለና የጥገና ለውጥ ቅኝት የያዘ የሁከት ዘር ከአዲስ አበባ ዩኒቨርሲቲ ቅጥር ግቢ መታየት ጀመረ። በመንግሥቱ አስተዳደር ውስጥ ባሉ የቢሮ ከበርቴዎችና በባህል ሲገዙ በኖሩት በፊውዳላዊ መሳፍንት መካከል የነበረው መፈራረቅ ንጉሠ ነገሥቱን የገላጋይ ሚና ስለሰጣቸው፣ ይህም በአንጻሩ ፍጹም ሥልጣናቸውን አጠናከረላቸው። በታህሳስ 1953 ዓመተ ምህረት መንግሥቱ ነዋይ የመራው በክብር ዘበኛ የተሞከረ መፈንቅለ መንግሥት መናጋትን አመጣ። የመፈንቅለ መንግሥቱ ዋነኛው ጠንሳሽ የክብር ዘበኛ ዋና አዛዥ የነበረው ወንድሙንና በጣም ይፈራ ለነበረው የሴኩሪቲ መስሪያ ቤት ዋና አዛዥ የነበረውን እንዲሁም የፖሊሱንም አዛዥ ሊያግባባ የቻለው ገርማሜ ነዋይ የተባለው አሜሪካ የተማረ ምሁር ነበር። ፊውዳላዊ ሥርዓቱንና ሥልጣኑ የማይጠየቀውን ንጉሣዊ አገዛዝ ይቃወም የነበረው ገርማሜ ከብሔራዊ ስሜት የመነጩ ተራማጅ ሐሳቦች ነበሩት። መፈንቅለ መንግሥት ያደረጉት ሥልጣኑ በሕገ መንግሥት ተመጥኖ በተሰጠው ንጉሠ ነገሥት በዚያው በኃይለ ሥላሴ ልጅ በአልጋ ወራሹ ስር አገዛዙ ለዘብ ያለ ሥርዓት ለማቋቋም ነበር ሐሳባቸው። መፈንቅለ መንግሥት የተሞከረው ንጉሠ ነገሥቱ ለአገር ጉብኝት ወደ ብራዚል ሄደው በነበረበት ጊዜ ሲሆን፣ የጦር ሰራዊቱ በታማኝነት ስለቆመ መፈንቅለ መንግሥቱን የሞከሩትን በማቸነፍ በሦስት ቀናት ውስጥ እንዲከሽፍ አደረገ። አሜሪካ መፈንቅለ መንግሥቱን በማክሸፍ ረገድ ወሳኝ የሆነ ሚና ነበረው የሚል ስሞታ አለ። ሆኖም በቴክኒካዊ ጉድለቶች፣ በደንብ ካለማቀድ፣ መፈንቅለ መንግሥት አድራጊዎቹ ቆራጥ ውሳኔ የሚጠይቅ ሰዓት ከማመንታታቸውም በመነጨ ሁኔታ ከሽፎም ሊሆን ይችላል። ወደ መፈንቅለ መንግሥቱ ማክተሚያ አካባቢ ጥቂቶቹ የመሳፍንቱ ወገንና ሚኒስትሮች በመፈንቅል አድራጊዎቹ ተገለዋል። ኃይለ ሥላሴ መፈንቅለ መንግሥት አድራጊዎቹን በስቅላት ቀጡ። ራሳቸውን በራሳቸው የገደሉት እንኳ ሳይቀሩ ሬሳቸው በአደባባይ ተሰቀለ። ከዚያም ሥልጣናቸውን እንደገና ማረጋገጥ ጀመሩ። ሆኖም አጠቃላይ ሁኔታ በአገሪቱ ታሪክ ውስጥ የአዲስ ምዕራፍ በር ከፋች ሆነ። ያ የማይገሰስ የፍጹም ሥልጣንም አፋዊ ግርማ የቀድሞ ሞገሱን አጣ። ፍጹም ታዛዥነት የሚለው አስተሳሰብ ጥያቄ ምልክት ወደቀበት። ሌላ አማራጭ እንደሚያስፈልግ ለሕዝቡ ብሽ ብሎ ይታየው ጀመር። መንግሥቱ ነዋይ ላይ የታየው ረጋ ያለና ክብሩን የጠበቀ ሰብዕና በሕዝብ ዘንድ አክብሮት አተረፈለት። በአደባባይ ሲሰቀልም ሕዝቡ በጸጥታ በጽሞናና በተመስጦ ተመለከተ። መፈንቅለ መንግሥት ሞካሪዎቹ አልተሳካላቸውም። መልእክታቸውን ለሕዝብ ቀደም ብለው ለማስተላለፍ እንኳ አልቻሉም። ሆኖም ግን የለውጥ ዘር ከሕዝቡ መንፈስ ውስጥ እንዲዘራ ቢያንስ ترتاري انديادر لوت يدني متابتن يتشالنا فتوني هنا منقد من سلاسل ما سبلغون أسعي تعال ين هلونا قربم نقبا لما تدعم يتشالو الدل ينبراتشو ينورستي تماريوج نبرو فانكلا منقستون دقفو نبرنا ينقصنا قستونا يمريت كبرتيوج يكتا وجب على اللفاتشوم يجان هو يلجوج مهناتشو كرة በዩኒቨርሲቲው ቅጥር ግቢ አዞሽ ተብለው የሚጠሩ የስርነቀለው አመለካከት የነበራቸው ተማሪዎች ፍራቱን ለመቃወም ውስጥውስጡን መደራጀት ጀመሩ። 1957 ዓመተ ምህረት ተማሪዎች በፊውዳላዊት ኢትዮጵያ ውስጥ ድብልቅልቁን ሊያወጡ ከመቻሉት መፈክሮች አንዱን መሬት ላራሹ የሚለውን ይዘው ሰላማዊ ሰልፍ አደረጉ። ሰላማዊ ሰልፉን ፖሊሶች ኃይል በመጠቀም በተኑት። ጥቂት የተማሪ መሪዎችም ከዩኒቨርሲቲው እንዲባረሩ ተደረገ። ሆኖም ከዚያ በኋላ ተማሪዎች ያንኑ ፈለግ በመከተል በየአመቱ ከፍተኛ ትርምስ የሚፈጥሩ መፈክሮችን በማከታተል ከፖሊስ ጋር ይጋፈጡ ገቡ። ከፖሊስ ጋርም በሚደረገው ግጭት ወላጆችንና የከተማውን ህዝብ ስሜት እየቀሰቀሰ መጣ። ሁለተኛ ደረጃ ተማሪዎችም ተሳታፊ እየሆኑ መምጣታቸው መልእክቱ በርቀትና በስፋት እንዲሰራጭ አደረገ። 1960 ዓመተ ምህረት ሲገባማ ተማሪዎች አጠቃላይ ስርዓቱ በስር ነቀለው እንዲገረሰስና በመተኩም ህዝባዊ ዴሞክራሲያዊ ሪፐብሊክ እንዲቋቋም መጠየቅ ጀምረው ነበር። ንጉሠ ነገሥቱና አጫፋሪዎቻቸው እንዲሁም አሜሪካውያን አማካሪዎቻቸው በዚህ ሁሉ ውስጥ የሚታያቸው የኮሙኒዝም መቅሰፍት ሆነ። ታዲያም አመቀው ተጠናከረ። የተማሪ መሪዎች ታሰሩ ተገደሉ። ግን እንቅስቃሴው አልረገበም። ከህዝቡ አብዛኛው የሆነው አርሶ አደሩ ምንም እንኳን ደምሁራን አርቆ ማስተዋልና ባልተዘበጠ መንገድ አመለካከቱን መቃኘት ባይሆንለትም ዝም ብሎ ተመልካች አልሆነም። የዘመናት የፊውዳል ባህልና ፍዳ መከራን እንደ ድል ፈንታ አድርጎ የመቀበልነት እንደ መርግ ብቻ ነው ግዳዊ በሆነና በደንብ ባልተደራጀ መንገድ መገንፈሉ አልቀረም። የአማራውና የትግሬው ባህል የሃይማኖት ወዘተ በደቡብ ኢትዮጵያ በብሔርና በሃይማኖት ላይ ያደረሰው ጭቆና በኢኮኖሚ ደረጃ ካለው ጭቆና ጋር በመጣመሩ አመጹ የብሔርና የምርት ጥያቄን አወሳስቦ መያዙ የማይቀር ነበር። በባሌ አርሶ አደሮች ከመንግስት ጋር ያደረጉት ጦርነት ከ1953 እስከ 1962 ዓመተ ምህረት ቀጥሏል። በ1960 ዓመተ ምህረት የጎጃም አርሶ አደሮች የእርሻ ገቢ ታክስን በመቃወም መንግስት ላይ ጠመንጃ አንስተው ከባድ ውጊያ በኋላ አመጹ ተደምስሷል። በሌሎች አካባቢዎችም ትንሽ የማይባሉም የአርሶ አደር አመጾች እየተነሱ በኃይል በከፋፍለ ግዛ ፖሊሲ በመደለልም በማስፈራራትም ሊበርዱ ችለዋል። ሆኖም እዚህ ላይ ጠቅሰን ማለፍ ያለብን ምንም እንኳን ያርሶ አደሩ አመጾች የለውጥ ፍላጎትን ያንጸባረቁ ቢሆንም ያ ፍላጎታቸው በዚያው በሚዋጉት ስርዓተ መንግስት ክልል ውስጥ የታጠረ እንጂ ከዚያ ወጣ ብሎ ያማተረ አልነበረም። ስለ አላማቸው ግልጽ የሆነ ርዕዮትም ሆነ ያሉበት የግዙነት ሁኔታ ከአጠቃላይ የስርዓቱ ባህሪ የመነጨ ስለመሆኑ ግንዛቤ አልነበራቸውም። እንዲሁም ግብታውያን ያርሶ አደር አመጾች ሁሉ እነዚህም የችንፈት መሰረት ይኸው ነበር። ሰራተኞችም እጃቸውን አጣጥፈው አልተቀመጡም። ቁጥራቸው አነስተኛ የነበረ ቢሆንም በ1966 ዓመተ ምህረት ሙያተኞችን ጨምሮ በኢትዮጵያ ሰራተኞች አንድነት ማህበር ኢሳማ የተመዘገቡት 100 ሺህ ነበሩ። የማህበር መብቶችንና የኢኮኖሚ ጥቅሞችን ለማግኘት በአመታት ውስጥ በየጊዜው ትግሎች አካሂደዋል። የመጀመሪያ የሰራተኛ ማህበር በ1939 ዓ.ም በፍራንኮ ኢትዮጵያ ባቡር ጣቢያ የተቋቋመ ሲሆን መንግስት አጠቃላይ የማህበር መብቶቻቸውን አውቆ ኢሳማ በ1955 ዓመተ ምህረት እስኪመሰረት ድረስ የሰራተኞች መሪዎች እየታሰሩ እየተገደሉ የሥራ ማቆም አድማዎች በጭካኔ እንዲበተኑ እየተደረገ ብዙ ዓመታት ማለፍ ነበረባቸው። የኢትዮጵያ መንግስትና የበላይ ጠባቂ የነበረው የአሜሪካ መንግስት ኢሳማን የበላይ አመራር ለመቆጣጠር የቻሉ ሲሆን ከICFTU እና ከAFL CIO ጋር ትስስር እንዲኖረው አድርገዋል። ሆኖም ሌሎች መሪዎችና የበታች ማህበራት ስልጣኑን ከተሸጡት ከነበየነ ሰለሞን፣ ዓለም አብዲ፣ ፍሳሲዮን ተኬ እንደቀደም ተከተላቸው ኢሳማ ፕሬዝዳንት፣ ምክትል ፕሬዝዳንት፣ ዋና ጸሐፊ እጅ ፈልቅቆ ለማውጣትም ብቻ ሳይሆን የሥራ ሁኔታ እንዲሻሻል ለበቂ የመነሻ ደሞዝ፣ ለማህበራዊ ሴኩሪቲ ጥቅሞች ወዘተ ዋስትና የሚሰጣቸውን የሰራተኛ ህግ እንዲወጣ ለማስደረግ እንዲያስችላቸው ትግላቸውን ቀጠሉ። አብዛኛዎቹ ኩባንያዎች በውጭ አገር ሰዎች ባለቤትነት ስር የነበሩ ሲሆኑ በአንዳንዶቹ ውስጥ በደች ኤችቢኤ ባለቤትነት ስር እንደነበረው እንደ ወንጂ ስኳር ባሉት ውስጥ ነጮቹ ስራ አስኪያጆችና ተቆጣጣሪዎች ዘረኞች ነበሩ። በህንዶች በንጉሳውያን ቤተሰብና በሚኒስትሮች የጋራ ባለቤትነት ስር በነበረው በኢንዶ የጥጥ ፋብሪካ ውስጥ እድሜያቸው ለጋ የሆነ ልጆችን ማሰራት በስፋት ይታይ ነበር። የሥራ ሁኔታውም ልክ በኢንዱስትሪያዊው አብዮት ጊዜ በአውሮፓ ውስጥ እንደነበረው አይነት ነበር። በአጠቃላይ ሠራተኞችን ብዝበዛው አንገሸገሻቸው፣ በገኑ፣ ታገሉ ሲልም በ1955 ዓመተ ምህረት በማህበር በተደራጁ ሰራተኞችና በተራማጅ ተማሪዎች መካከል ምስጢራዊ ግንኙነት እየተዘወተረ መጣ። የተማሪው እንቅስቃሴ ሊራመድ የሚችልበት ደረጃ የተወሰነ፣ ክልሉም የጠበበ መሆኑን የተረዱ በስር ነቀል ለውጥ የሚያምኑ ምሁራን በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ሕዝባዊ አብዮታዊ ፓርቲን ኢሕአፓ ለመመስረት በሚስጥር ተሰብስበው ጉባኤ አደረጉ። የነበረውንም መንግስት በትጥቅ ትግል ለመገርሰስ ይቻል ዘንድ የሽምቅ ተዋጊ ኃይል ለማሰልጠንና ለማስታጠቅ እርምጃዎች ተወሰዱ። ባሉትም ሕዝባዊ ንቅናቄዎችና ማህበራት ውስጥ መልክ ባለው መንገድ ለመስራት እቅድ ወጣ። ስር ነቀል ለውጥ በሚሉት ምሁራን መካከል የነበረው የሐሳብ ልዩነት ማለትም ፓርቲ ለመመስረትም ሆነ የትጥቅ ትግል ለመጀመር ጊዜው ገና ነው ይሉ በነበሩትና ኋላም መኢሶን የተባለ ድርጅት ባቋቋሙት በፓርቲ ተደራጅቶ ለመታገል ጊዜ ይፈቅዳል በሚሉት መካከል የነበረው ልዩነት ጨርሶ ከለየለት ደረጃ የደረሰው ኢሕአፓ ከተመሰረተበት ከዚህ ዕለት ጀምሮ ነበር። ደግሞም የኤርትራ የሽምቅ ውጊያ ጦርነት ነበር። የኤርትራ ነጻ አውጪ ድርጅት የፖለቲካ ፕሮግራም ያወጣው በ1963 ዓመተ ምህረት የትጥቅ ትግል ከጀመረ ከ10 ዓመት በኋላ ቢሆንም በዚያን ጊዜ በአንጻራዊ ደረጃ እጅግ ተደራጅቶ የነበረው ይኸው የኤርትራውያን የሽምቅ ውጊያ ነበር። የኤርትራውያን የትግል ባህሪ ምን ነበር የሚል ትንተና ውስጥ መግባት የዚህ መጽሐፍ አይነተኛ ዓላማ ባይሆንም ጦርነቱ በንጉሠ ነገሥታዊ መንግሥት ላይ የራሱ የሆነ ጫና እንደነበረው መናገሩ በቂ ይሆናል። በአገር ውስጥ ተራማጅ አመለካከት የነበራቸው ምሁራን ይኸው የኤርትራው ትግል የሽምቅ ውጊያን ለመጀመርና ለመቀጠልም ይቻላል የሚለው እምነታቸውን የሚያረጋግጡበት ሆነላቸው። ጥቂቶቹ ደግሞ የዋሃን ከመሆናቸው የተነሳ የሽምቅ ተዋጊዎች በወቅቱ ከቶንም የማይገባቸውን የተራማጅነት ካባ አከናነቧቸው። በአውደ ጦርነቱ ላይ ደግሞ መመጣጠን አልነበረም። የንጉሡ ጦር የበላይነቱን ይዞ ሽምቅ ተዋጊዎቹ በእጽዋት ከተራቆጠው ከበረሃማው አካባቢ መወሰን ነበረባቸው። የኤልኤፍ እስላማዊና ወንዜ ሰበካይ በሚል የሚያደላ ድርጅት ነው እየተባለ ይለጠፍበት የነበረውን ለመፋቅና ብዙ ክርስቲያናውያን ኤርትራውያንን ከደጋው ክፍል ለመሳብ ተስኖት ነበር። እንዲያውም በሃይማኖትና በጎሳ ላይ የተመሰረቱ ውስጣዊ ግጭቶች በ60ዎቹ ዓመተ ምህረት ድርጅቱ እንዲከፋፈል አድርጎታል። 1966 ዓመተ ምህረት ኢኤልኤፍና በቅርቡ ተመስርቶ የነበረው ኢፒኤልኤፍ ከሁለቱም ወገን ቢዳመር ከ1000 የበለጠ የታጠቀ የሽምቅ ተዋጊ ጦር ያልነበራቸው ሲሆን ረብ በሌለው የመቀናቀን ጦርነት እርስ በርስ መተላለቁን ተያይዘውት ነበር። በልዩ ልዩ ምክንያት የአረብ አገሮች ለሽምቅ ተዋጊዎች ድጋፍ በመስጠታቸው በአገር ውስጥም ሆነ በዓለም አቀፍ ደረጃ ጦርነቱ በኢትዮጵያ ላይ ያመጣው ጫና ፖለቲካዊ ነበር። የኢትዮጵያ ወታደሮች ግጭቱ ማለቂያ የሌለው በመሆኑ ቅሬታ ነበራቸው። በጦር ግንባር አገልግሎታቸውም የደሞዝ ጭማሪ ጠይቀዋል። የኤርትራው እንደራሴ ራስ አስራተ ካሳ በጦርነቱ መቀጠል ትርፍ ስለሚያገኙበት ጥረታቸውን ባያሰናክልባቸው ኖሮ ሽምቅ ተዋጊዎቹን ሊያቸንፉ እንደሚችሉም ይገምቱ ነበር። ሽምቅ ውጊያዎች ግብታዊነት ያላቸው የአርሶ አደር አመጾች፣ ሰራተኞች የተደራጀ ጥንቻቸውን እያሳዩ መምጣት፣ ምሁራን በምስጢር መምከር፣ በመሳፍንቱና በቢሮ ከበርቴዎች ሊደረግ ነው እየተባለ የደስታ ወሬ መዛመት፣ ለመፈንቅለ መንግስት የሚደረግ መመሳጠር፣ አገሪቱም ወደ ድህነት አዘቅት እያደር ማቆልቆል፣ ይህ ሁሉ ጥንቅጥ ሁኔታ ሲታይ በእርግጥ የሆነ ነገር እየተንቀሳቀሰ ነበር። 1965 ዓመተ ምህረት በኢትዮጵያ ውስጥ ይታይ የነበረው አፍአዊ ሰላምና ጸጥታ በውስጡ ጭንቅና እምሳት የተመላበትን ሁኔታ ሸፍኖ ይዞ ነበር። ንጉሠ ነገሥቱ ያንኑ ፍጹም ሥልጣን አንቀው ይዘው የነበር ሲሆን፣ ባለሟሎቻቸው ደግሞ ከጃንሆይ በኋላ ለሚሆነው ለመዘጋጀት ነገር ይጎነጉኑ፣ በመካከላቸው ትስስር ይፈጥሩ ገቡ። አብዮታውያኑ ደግሞ ከህቡአዊነት በዓታቸው መድምደው መሸጉ። ከቶ ምን ሊመጣ እንደሚችል ማንም በርግጥ ሊተነብይ አልቻለም። በአንድ ሲታይ ገዥም ተገዥም አንድ ነገር ሊፈጠር ነው ብለው የሚጠባበቁበት ሁኔታ መጣ። አብዮቱ በመጣ ጊዜ ለሁሉም ዱብ ዕዳ ሆነበት። ማንም በቂ ዝግጅት ያደረገ አልነበረም። ማንም ቢያንስ በመጀመሪያው ደረጃ ጥልቀቱንና አንደምታውን የገመተ አልነበረም። ለመንግስት ደግሞ የከፋ ያደረገው ብልጣብልጥ የነበሩት ንጉሠ ነገሥት አርቆ ማስተዋል ተስኗቸው የቤተ መንግስት ደጃፍ መቆርቆፍ የጀመረውን አብዮት ዘወትር ይሆን ከነበረው የተለየ አይደለም፣ በቀላሉ ልናልፈው የምንችለው የተለመደ ችግር ነው ብለው በሚያሳዝን ሁኔታ መገመታቸው ነበር። ስህተታቸው ዙፋናቸውንና ሕይወታቸውን ሲያሳጣቸው ኮትኩተው ያሳደጉትና የገነቡት ሥርዓት መገርሰስ እንዲፋጠንም አድርጎታል። በአብዮቱ ተዋንያን በሆኑት ታጋዮችና በሕዝቡ በኩል የነበረው የዝግጅት ማነስ ደግሞ አብዮታቸውን አሳጥቷቸዋል። ከዚህም የተነሳ ይኸው ኢትዮጵያ በሽምቅ ውጊያ፣ በአምባገነኖች፣ በድህነት፣ በረሃብ፣ በሞት ተሰንጋ ተይዛ ትገኛለች። አንድ አብዮት ይህ ያ የሚባል ጦር ሰፈር ላይ የተወሰነ ወታደራዊ ማጥቃት ከማድረግ ጋር ተመሳስሎ መቅረብ የለበትም። አንድ ወታደራዊ ነቁጣ የተመታበት ትክክለኛው ቀን ሊታወቅ ይችላል። በትክክል መቼ ጥቃቱ እንደተጀመረ፣ ማን እንደጀመረው፣ ማን እንደጨረሰው፣ መቼ እንደተጨረሰ ሊታወቅ ይችላል። ሕዝባዊ አብዮት ግን የተለየ ነው። የብዙ ዓመታት ቅሬታ ነበልባሉን ሲያራግበው ይቆያል። እዚህ ብልጭ ይላል፣ እዚያ ድርግም ይላል፣ ሌላ ቦታ ደግሞ እንደገና ብልጭ ይላል። የተዳፈነው እሳት፣ የመራራት ትግል፣ የቀቢፀ ተስፋ፣ የችንፈት፣ የከፊል ድል፣ የእነዚህ ሁሉ የዓመታት ክምችት የተለኮሰ ጊዜ አገር አጥለቅለቅ እሳት ይነሳል። ስለዚህም የ1966 ዓመተ ምህረት አብዮት በርግጥ መቼ ተጀመረ? ማን ጀመረው? በእውነቱ ጥያቄዎቹ በደንብ የተስተካከሉ አይደሉም። ለዚያች ለመጨረሻይቱ የተፍጻሜ ፍንዳታ ምክንያት የሆነው ህብረተሰቡን ሲከፋፍሉት ከነበሩት መሰረታውያን ምክንያቶችና ተቃርኖዎች ጋር ተነጻጽሮ መቅረብ ያለበት አይደለም። ለነገሩ ታሪክ ስልጣን ላይ ያሉ ሰዎችና አጫፋዮቻቸው እንዳሻቸው የሚያደርጉት መስክ ነው። በቦታው ላለው ስርዓት ማጠየቂያ ለመስጠት ወይም ስልጣን ላይ ለተቆናጠጡ አዲስ መሪዎች ተቀባይነት ለማስገኘት ታሪክ ይጻፋል። ለእንደዚያ ላሉ በኢትዮጵያ ውስጥም በውጭም ብዛት በነበራቸውም ላላቸው ሰዎች የካቲቱ አብዮት የተጀመረው በወታደሩ ነው። እንደዚህ ያሉ ሰዎች እንግዲህ አብዮቱ የተጀመረው ጥር 4 ቀን 1966 ዓ.ም በነገሌ ጦር ሰፈር ንጹህ የመጠጥ ውሃና የተሻለ ምግብ እንዲቀርብላቸው ተቃውሟቸውን ለማሰማት ወታደሮች አመጽ አስነስተው አዛዥ መኮንኖቻቸውን ያሰሩበት ጊዜ ነበር ማለት ነው። ለነገሌው አመጽ ትልቅ ግምት የሚሰጡት ሰዎች ዓላማ አብዮቱን ያነሳሳው ወታደሩ መሆኑን ለማስረጃ የሚያቀርቡ ስለሆነ አመጹ በጣም ባጭር ጊዜ ያቆመ መሆኑንና ህዝቡም ላይ ሊቀሰቀስ የቻለው ስሜት ኢምንት እንደነበረ የሚያሳየውን ሐቅ ሳይጠቅሱት ያልፋሉ። መፍቀሬ ደርግና ከላሽ ታሪክን ወደ ጎን ትተን ያ አገር አጥልቅልቅ ታላቅ የአብዮት እሳት ለአመታት ሲብላላ ከቆየ በኋላ ግርማውን የገለጠው በሚከተለው አይነት ነበር። የዩኒቨርሲቲ ተማሪዎችና መምህራን መንግስት የደበቀውንና በብዙ ሺህ የሚቆጠር ህዝብ የፈጀውን የወሎና የትግራይ ረሃብ ለህዝብ አጋለጡ። የባንክ ሰራተኞች የሥራ ማቆም አድማ አድርገው መንግስት ጥያቄዎቻቸውን የግድ እንዲቀበላቸው አስደረጉ። የአዋሽና የወንጂ ስኳር ፋብሪካ ሰራተኞች የደሞዝ ጭማሪ ካላገኙና የተሻለ የሥራ ሁኔታ ካልተፈጠረላቸው የሥራ ማቆም አድማ እንደሚመቱ ዛቱ። መምህራን በተማሪዎች እየተደገፉ አከራካሪ የነበረው ሥርዓተ ትምህርት ላይ የቀረበው መሻሻል ሴክተር ሪቪው ሥራ ላይ ከዋለ ሥራ እንደሚያቆሙ አስፈራሩ። በደቡባዊው ጠቅላይ ግዛት በሲዳሞ ውስጥ በሚገኘው በነገሌ የተነሳው የወታደር አመጽ በዚህ ላይ ተደመረበት። መንግስት ደግሞ የእህልና የቤንዚን ዋጋ በመጨመር በእሳቱ ላይ ነዳጅ ጨምሮበት አረፈ። የካቲት 11 ቀን ታክሲ ነጂዎች በአዲስ አበባ ውስጥ ሰላማዊ ሰልፍ ሲያደርጉ አድማ ላይ የነበሩት መምህራን ተማሪዎችም ተባረባሪዎቻቸው ሆኑ። ሰላማዊ ሰልፉን ለመበተን የሴኩሪቲ ኃይሎች ሞከሩ። ረብሻ ተነሳ። ብዙም ሰዎች ተገደሉ። አዲስ አበባ ተጨነቀች፣ ተጠበበች። ወታደሮችም ቁልፍ ቦታዎችንና ሕንፃዎችን እንዲጠብቁ ተደረጉ። ከዚህ ቀን ጀምሮ አስመራ ውስጥ ወታደሮች እስካመጹበት እስከ የካቲት 19 ቀን ድረስ በሰላማዊ ሰልፍ አድራጊዎችና በወታደሮች መካከል አዲስ አበባ ውስጥ በየዕለቱ ግጭት እየተፈጠረ ብዙ ሰው ይቆስል ወይም ይሞት ነበር። የካቲት 17 ቀን ንጉሠ ነገሥቱ ለበላው የኢትዮጵያ ሕዝብ በሬዲዮና በቴሌቪዥን ንግግር አደረጉ። ንግግራቸው የተለመደውን የመታበይና ያልበገሬነት ቃና እንደያዘ ሆኖ ላላ ለቀቅ ማድረግንም አጣምሮ የያዘ አቀራረብ ነበረው። ሴክተር ሪቪው ለጊዜው እንዲገታ ተደረገ። የቤንዚን ዋጋ በሊትር 10 ሳንቲም እንዲቀንስ ሆነ። ዋና ዋና ሸቀጦች ላይም የዋጋ ቁጥጥር እንዲደረግ ታዘዘ። መንግስት መልሶ ለማጥቃት ይችል ዘንድ አፈገፈገ። ረብሻ የሚፈጥረውን ሁሉ እዚያው በታየበት እንዲገድሉ ለወታደሮች ትዕዛዝ ተሰጠ። አንድ የመንግስት ሁኔታ መግለጫ ወጥቶ 558 ዱርዬዎች በሳምንት ውስጥ እንዲታሰሩ፣ 75 አውቶቡሶች፣ 36 የግል መኪናዎች 26 የመንግስት መኪናዎች 7 የዲፕሎማቲክ መኪናዎች 38 ቤቶች 2 ባቡሮች ወዘተ በሰላማዊ ሰልፍ አትራጊዎቹ እንደተጎዱ ተገለጸ። የሪፖርቱ ትኩረት በንብረት ላይ ስለደረሰ ጉዳት ስለነበር ግልጽ በሆነ ምክንያት የሞቱት ቁጥር 3 የቆሰሉት 22 ተብሎ ቀረበ። በማስተዋቂያ ሚኒስቴር የወጣው የሳምንቱ የሁኔታ መግለጫ ለረብሻው ተጠያቂ ያደረገው ጥቂት ታክሲ ነጂዎችን ቁጥራቸው አነስተኛ የሆነ ከትምህርት ገበታ የተገለሉና ፈተና የወደቁ ግለሰቦችን፣ ስራ ፈቶችን፣ ዱርዬዎችንና አሉባልተኞችን ነበር። የሆነ ሆኖ አንድ ጊዜ አይነጥላቸው ተገፏልና ተማሪዎችም ሆኑ አስተማሪዎቹ ሊረኩ አልቻሉም። አድማው ቀጠለ። የካቲት 19 ቀን ወታደሮችና ባለሌላ ማዕረጎች አስመራ ውስጥ አመጹ። በከታዮቹም ቀናት ችግሩን ለማብረድ በመፍጨርጨር ንጉሠ ነገሥቱ ለወታደሮች ደሞዝ ጨመሩ። ግን አመጹ ቀጠለ። የአዲስ አበባ ወታደሮችና የቢሾፍቱ አየር ኃይል አመጹን ተቀላቀሉ። በዚህም የተነሳ ጠቅላይ ሚኒስትሩ አክሊሉ ሀብተወልድ ከጠቅላላው ካቢኔ ጋር ከስራ ተሰናበቱ። እንዲህ አይነት ነገር በአገሪቱ ውስጥ ሲታይ ከቶውንም ለመጀመሪያ ጊዜ ነበር። ከዚህ በኋላ የነበሩት የሁኔታ እድገቶች በብዙ ምንጮች በደንብ የተዘገቡ ናቸው። ግን እኛ ለምንፈልገው ጉዳይ አንዳንድ በመፍቀሬ ደርግ ታሪክ ጸሐፊዎች አብዛኛውን ጊዜ ተድበስብሰው የሚያልፉትን አንዳንድ አስፈላጊ ነጥቦች እናነሳለን። በይበልጥ የኢኮኖሚ ጥያቄና አንዳንድ በየአካባቢው በተፈጠሩ ቅሬታዎች ላይ ተመስርቶ የተነሳው ትግል መሬት ላራሹ፣ ዴሞክራሲያዊ መብት፣ ህዝባዊ መንግስት የሚሉ ጥያቄዎች ታክለው ወዲያውኑ ፖለቲካዊ በመሆን የልዩ ልዩ ክፍሎች ጥያቄዎች ሆኑ። አብዮቱ ከህዝቡ ሰፋ ያለውን ክፍል ያሳተፈ ሲሆን በአጠቃላይ ሲታይ ተባ ያለና ላቅ ያለ ድርሻ የነበረው የከተማው ነዋሪ ነበር። ሰራተኞች፣ ተማሪዎች፣ ምሁራን፣ የመንግስት ሰራተኞች፣ ወታደሮች፣ ባለሌላ ማዕረጎች፣ ቀሳውስት፣ ሴቶች፣ እስላሞች፣ ስራ አጦች ወዘተ ሁሉ ተካፍለውበታል። ከጦር ኃይሎች ተራማጅ አስተሳሰብ የነበራቸው ክፍሎች አርሚ አቪዬሽን፣ የመሐንዲስ ክፍል፣ አየር ኃይል ወዘተና ሲቪል ወገን ተግባብቶ ለመስራት የሚያስችል ትስስር የፈጠሩ ቢሆኑም ጦር ኃይሉ እርስ በርሱ አንድነትም ሆነ በአብዮቱ ውስጥ ግንባር ቀደምትነት አልነበረውም። ይልቁንም የሚያጠረቅቅ ሁኔታ በተፈጠረ ቁጥር መሰናክል ከመሆንና ከማፈግፈግ አልተመለሰም። ወታደሮቹ አሁንም ለንጉሠ ነገሥቱ ታማኝነታቸውን በመግለጽ አድማ በመቱ ሰራተኞች ላይ እርምጃ ይወስዱ የነበሩት ትንሽ በትንሽ የንጉሠ ነገሥቱን ሥልጣን ለመሸርሸር ሰፊ መርሃ ዕቅድ ኖሯቸው ሳይሆን ለራሳቸው የሚበቃንን አግኝተናል ብለው ስላመኑና ረብሻው መቆም አለበት ስላሉ ነበር። የተማሪው፣ የላብ አደሩ፣ የመንግሥት ሠራተኛው ሰላማዊ ሰልፍና የካቲት 30 ቀን ለመጀመሪያ ጊዜ ሀ ተብሎ በኢሰአማ የተጠራው አጠቃላይ የሥራ ማቆም አድማ ተዳምሮ እንዳልካቸው መኮንን ካቢሬን ለመውረድ አበቃው። ከጦር ሰራዊቱ መሰረታዊ ለውጥ የፈለጉት ክፍሎች፣ በኋላም የደርግ አመጻ ኢላማው ያደረጋቸው የሕዝቡን ጥያቄና ሕገ መንግሥት እናሻሽላለን በሚል ሽንገላ አቅጣጫ ለማሳት የነበረውን ተቃውሞ ደግፈው ቆሙ። በዚያ ፈጣን እድገት እያገኘ ይሄድ የነበረው ልፈንዳ በሚል የተጋጋመ ሁኔታ ውስጥ አብዮቱን ለማራመድ በሚፈልገው ተራማጅ ክፍልና ሲቪልና የተወሰኑ ክፍሎችም ከጦር ኃይሉ ጠቅላላውን ነገር ሊገታ በሚፈልገው ድምሩ ወታደር መካከል ነቅ መኖሩን ብዙዎች ሊያዩ አልቻሉም ነበር። ከሁሉም በላይ እንዳልካቸው መኮንን ስልጣን በያዙበት በዚህ ጊዜም ነበር በተራማጅ ምሁራን የነበረው ንፍቀት፣ መከፋፈል፣ በአደባባይ ረግቶ ይወጣው ወላው አድረው መይሶን ሆነው ብቅ ያሉት ወታደሩን በመደገፍ አዲሱን መንግስት የማሻሻል እርምጃዎች እንዲወሰድ ጊዜ እንስጠው ሲሉ በያፓ ዙሪያ የተሰባሰቡት ደግሞ ያረጀ ያፈጀውን ስርዓት ለመገልበጥና ህዝባዊና ዴሞክራሲያዊ በሆነ መንግስት ለመተካት ትግሉ መቀጠል አለበት አሉ። በጭሩ አብዮቱን በመምራት ተራማጅ መኮንኖች የሚከሰሉት ስም የተሳሳተ የመሆኑን ያህል ባለሌላ ማዕረጎችና ወታደሮች ደግሞ ድርሻ አልነበራቸውም ብሎ አፍን ሞልቶ መናገር ደግሞ በዚያው መጠን የተሳሳተ ነው። ትግሉ ጥልቀት እንዲያገኝና ቀጣይነት እንዲኖረው ተራማጅ ምሁራን ለቅ ያለ ድርሻ የነበራቸው ቢሆንም በሁኔታው ላይ አሻራቸውን ለማተም በሚያስችል የጥንካሬ ደረጃ ማንኛቸውም አልተደራጁም ነበር። ኢህአፓ በዚህ ጊዜ ከላባደር ማህበራትና ከወጣቱ ጋር የተጠበቀ ግንኙነት ቢመሰርትም ድርጅታዊ ጥንካሬ አልነበረውም። በወቅቱ እጅግ ተወዳጅና በህቡ ይሰራጭ የነበረው ልሳኑ ዴሞክራሲያ የራሱ ልሳን መሆኑን ያረጋገጠው ነሐሴ 1969 ዓ.ም ተመረጠ ራሱን ይፋ ያወጣ ጊዜ ብቻ ነበር። መይሶንን በኋላ የመሰረተው ክፍል ገና የተወሰነ ቅርጽ ያልያዘና አገር ውስጥ የነበረው የዴሞክራሲያን አቋሞች ሲያስተጋባ የውጭው ክፍል ደግሞ ቃናው የተለየ ነበር። ለአዲሱ መንግስት ጊዜ እንስጠው ወዘተ አይነት ከእውነት በተቃረነ መንገድ እንደቀረበው ደርግ ከጦር ኃይሎች ንቅናቄ ተራማጅ ክፍል የተመሰረተ አልነበረም። ከተራማጅ የሲቪል ተቃዋሚ ወገኖች ጋር የቅርብ ግንኙነት የነበራቸው አብዛኛዎቹ መኮንኖችና ባለሌላ ማዕረጎች ወደ ንዑስ ደርግ ደረጃ የተገፉ ወይም በመደበቅ ላይ የሚገኙ ነበሩ። ስለዚህም ደርግ በአጠቃላይ መልኩና በተጨባጭ ድምሩን ወታደርና ከህዝቡም እዚህ ላይ ይብቃ የሚለውን ለውጥ ያለ ደም መፍሰስ የሚል ቅኝት የያዙትን ነበር የወከለው። ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።